The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የሚሆኑ ሰዎች ህይወታቸው ጠፍቷል። አንድ ቤተሰብ ያሉ ሰዎች እንግዲህ ሌሊት ነው የአደጋ የተከሰተው። ንጋት አካባቢ ቤት ላይ ያሉ ሰዎች እንዳለ አንድም ሰው ሳይተርፍ የሞተበት ቤት ነው ያለው። በቁጥር 8 የሚሆኑ ቤተሰቦች አንድ ላይ የሞቱበት ሁኔታ ነው።
በወላይታ ዞን ጎርፍ ተከትሎ በተፈጠረ የመሬት መደርመስ ከ30 ሰው በላይ ህይወት አልፏል። የወላይታ ዞን የፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞ ስለ አደጋው ሲያስረዱ ነው የተሰሙት። በአብይ ርዕስ ይቀርባሉ።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ ማክሰኞ ግንቦት 2 2008 ዓ ም ነው። አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብራችሁን እንድታመሹ በአክብሮት እንጋብዛለን። አሁን የምሽቱን የዓለም ዜና እናሰማለን።
ዩናይትድ ስቴትስ ውስጥ የሰለጠኑ የሶማሊያ ኮማንዶዎች በዩናይትድ ስቴትስ ኃይሎች በመታገዝ በታች ሸበሌ ክልል ቶራቶሮ መንደር ውስጥ ዛሬ ማክሰኞ ጠዋት የሄሊኮፕተር ወረራ ማካሄዳቸውን የሶማሊያ ባለሥልጣናትና የአይን ምስክሮች አስታውቀዋል። የቶራቶሮ መንደር ነዋሪዎች እንዳስታወቁት በሄሊኮፕተር የታገዙት ወታደሮች መንደሩ ላይ ጥቃት ካካሄዱ በኋላ ተመልሰው ወደ ካምፓቸው አምርተዋል። የሶማሊያ የደህንነት ባለሥልጣን ሙሐመድ ኑር ጌቦ በተናገሩት ቃል የሶማሊያ ወታደሮች ያነጣጠሉት በአንድ የአልሻባብ ጦር ሰፈር ላይ መሆኑን አመልክተው ዓላማቸውንም በተሳካ ሁኔታ ከግብ አድርሰዋል ብለዋል። አንድ የዩናይትድ ስቴትስ ባለሥልጣን የኦፐሬሽኑን መካሄድ አረጋግጠው የዩናይትድ ስቴትስ ወታደሮችን ሚና ግን በግልጽ አልተናገሩም። ወታደሮች ዛሬ ማለዳ ላይ በሰጡት ማስጠንቀቂያ ነዋሪዎች ከቤታቸው እንዳይወጡ፣ ስልኮቻቸውንም እንዲዘጉ አሳስበዋል።
የኬንያ መንግስት በዳዳብና ካኩማ የስደተኞች መጠለያ ጣቢያ የሚገኘውን መስሪያ ቤት መዝጋቱን በጣቢያው የሚኖሩ ስደተኞች ተናግረዋል። ስደተኞቹ እንደሚሉት የጣቢያው አስተዳደር የሆነው የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ ካለፈው ሳምንት መጨረሻ አንስቶ ሙሉ በሙሉ አገልግሎት መስጠት አቁሟል። በሌላ በኩል የተባበሩት መንግስታት ድርጅት አሃዞች እንደሚያመለክቱት በኬንያ ከ400,000 በላይ የሶማሊያ ስደተኞች ያሉ ሲሆን ከሀገሪቱ አጠቃላይ የስደተኞች ቁጥር ወደ 3% የሚጠጉት ኢትዮጵያውያን ናቸው። በመጽሔት ክፍለ ጊዜ ዘገባዎች ይቀርባሉ። የዩናይትድ ስቴትስ ሚኒሶታ ክፍለ ሀገር ውስጥ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ለመርዳት አሲረዋል ተብለው የተከሰሱ 3 ሶማሊያዊ አሜሪካውያን የፍርድ ሂደት ከህዝብ የተውጣጡ የፍርድ ሸንጎ መረጣ ተጀምሯል። የ22 ዓመቱ መሐመድ ፋራህ፣ የ21 ዓመቱ ጉሌድ ኦማር እና የ22 ዓመቱ አብድራህማን ዳውድ ጽንፈኛውን ቡድን ለመቀላቀል ወደ ሶሪያ ለመሄድ ከሁሉም የሚያዋጣው መንገድ የቱ እንደሆነ ባለፉት መጋቢትና ሚያዝያ ወራት በተደጋጋሚ እየተገናኙ ሲመካከሩ ከነበሩ በርካታ የሚኒሶታ ነዋሪዎች 3 መሆናቸው ተነግሯል። የዩናይትድ ስቴትስ ፌዴራል አቃቤ ሕግ 3 ሰዎች ወደ ውጭ ሀገር ተጉዘው ግድያ ሊፈጽሙ አሲረዋል ብሎ ነው የወነጀላቸው። ወንጀሉን ፈጽመዋል ተብሎ ከተወሰነባቸው የእድሜ ልክ እስራት ነው የሚጠብቃቸው። ተከሳሾቹ ወንጀሉን አልፈጸምንም ብለው አስተባብለዋል።
ሳውዲ አረቢያ ውስጥ በፍልሰተኛ ሰራተኞች ላይ ይደርሳል በሚባል በደል ምክንያት አንዳንድ ሀገሮች ዜጎቻቸው እንዳይሄዱ መከልከላቸው ሲታወቅ፣ የሶማሊያ መንግስት ግን ወደዚያ የሚላኩ ሰራተኞችን መመዝገብ መጀመሩን ዛሬ አስታውቋል። የሶማሊያ ምክትል የሰራተኛ ጉዳይ ሚኒስትር ኦስማን ኢብራሂም ዛሬ ባደረጉት ጋዜጣዊ ጉባኤ መንግስታቸው ከሳውዲ ጋር በደረሰው ስምምነት መሰረት በሚቀጥለው ወር 2,000 ሰራተኞችን እንልካለን ብለዋል። ፕሬዚደንቱና ጠቅላይ ሚኒስትሩ 70% ለሚሆነው ስራ አጥ ወጣት የስራ ዕድል ለመፍጠር የተያዘው ጥረት አካል መሆኑንም አመልክተዋል። የሶማሊያ መንግስት ዜጎቹን ለበደል እያጋለጠ ነው ተብሎ በማህበራዊ መገናኛዎች ከሶማሊያውያን የሚቀርበውን ውንጀላ ሚኒስትሩ አስተባብለው የሚላኩት ሰራተኞች መብት መከበሩን እናረጋግጣለን ብለዋል።
ሁለት የቀድሞ የሩዋንዳ ከንቲባዎች በሀገሪቱ ከተፈጸመው የዘር ማጥፋትና በሰብዕና ላይ ወንጀል መፈጸም በተያያዘ ዛሬ ፈረንሳይ ውስጥ ፍርድ ቤት ቀርበዋል። የ68 ዓመቱ ቲቴ ባራሂሮና የ58 ዓመቱ ኦክቲቪየን ኢንጌዚ እንደ አውሮፓውያን አቆጣጠር ሚያዝያ 13/1994 ዓ.ም በምስራቅ ሩዋንዳዋ ካባሮንዶ ከተማ በሚገኝ ቤተ ክርስቲያን ከዘር ፍጅቱ ለማምለጥ የተሸሸጉ ወደ 2000 የሚጠጉ ሰዎች ላይ በተፈጸመው ጭፍጨፋ በቀጥታ ሚና ተጫውተዋል ተብለው ተከሰዋል። ባራሃሪዋ የሚባሉት የቀድሞ ከንቲባ በወቅቱ በአንድ ኳስ ሜዳ ላይ የተሰበሰቡ ሰዎችን ጦር ይዘው እየሰበቁ በሉ ለስራ እንንቀሳቀስ ማለትም በውስጥ ታዋቂ አነጋገር ቱትሲዎቹን እንጨፍጭፋቸው ብለው ሲያነሳሱ ተመልክተናል ብለው የአይን ምስክሮች ቃል ሰጥተዋል። ሁለቱም የቀድሞ ከንቲባዎች ክሱን አስተባብለዋል። ጥፋተኛ ሆነው ከተበየነባቸው የእድሜ ልክ እስራት ነው የሚጠብቃቸው። የፍርድ ሂደቱ 8 ሳምንታት እንደሚፈጅ ሲጠበቅ የሚበዙት ከሩዋንዳ የተጓዙ የሆኑ ከ100 የሚበልጡ የጥቃቱ ሰለባዎች፣ የሰለባዎች ዘመዶችና ምስክሮች ፓሪሱ ፍርድ ቤት የምስክርነት ቃላቸውን ይሰጣሉ። ፈረንሳይ ከሩዋንዳው የዘር ፍጅት በተያያዙ ወንጀሎች የተከሰሱ ሰዎችን እንድትዳኝ ከተባበሩት መንግስታት ድርጅት ልዩ ፈቃድ እንዳገኘች ይታወቃል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቅርቡ የጃፓኗን ሂሮሺማ ከተማ ይጎበኛሉ። ሚስተር ኦባማ እንደ አውሮፓውያን ዘመን አቆጣጠር በ1945 ዓ.ም በሁለተኛው የዓለም ጦርነት ወቅት የአሜሪካ የጦር አውሮፕላኖች በዓለም የመጀመሪያዋን አቶሚክ ቦምብ የጣሉባትን ከተማ በመጎብኘት የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ይሆናሉ። ላለፉት 70 ዓመታት የአሜሪካ ፕሬዝደንቶች ሂሮሺማንና ሌላዋን በሶስተኛው ቀን ቦምብ የተጣለባትን ናጋሳኪን ከመጎብኘት ተቆጥበው ቆይተዋል። የዚህም ምክንያት የጎበኘን እንደው የቦምቡ ጥቃቶች ላደረሱት ውድመት ይቅርታ የጠየቅን ይመስልብናል በሚል ነው። ዋይት ሀውስ እንዳስታወቀው ፕሬዝደንት ኦባማ እንደ አውሮፓውያን ዘመን አቆጣጠር ከመጪው ግንቦት 21 ቀን እስከ 28 በቪየትናምና ጃፓን በሚያደርጉት ጉብኝት ማጠናቀቂያ ላይ ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር ሆነው ሂሮሺማን ይጎበኛሉ። ፕሬዚደንቱ በሂሮሺማና ናጋሳኪ ላይ ስለተፈጸሙት የአቶሚክ ቦምብ ጥቃቶች ይቅርታ ሊጠይቁ አለመሆኑን ግን አማካሪያቸው ቤን ሮድስ አረጋግጠዋል።
በመጨረሻም በዩናይትድ ስቴትስ የፕሬዝደንታዊ ምርጫ ሂደት ዜና፣ ሁለቱም ፓርቲዎች ወክለው ይወዳደራሉ ተብለው የሚጠበቁት ሪፑብሊካኑ ዶናልድ ትራምፕ እና ዲሞክራቷ ሂለሪ ክሊንተን የመጪውን ህዳር ምርጫ ውጤት ሊወስኑ ይችላሉ በሚባሉት ሶስት ቁልፍ ክፍላተ ሀገር በብርቱ ፉክክር እንደተጣመዱ እየተነገረ ነው። የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን እንደ ልባቸው የሚዛለፉትን ባለብዙ ቢሊዮን ከበርቴ ዶናልድ ትራምፕን በ6% ገደማ መምራታቸውን ቀጥለዋል። ዳሩ ግን ኩዊኒፒያክ ዩኒቨርሲቲ በፔንሲልቬኒያ፣ በኦሃዮ እና በፍሎሪዳ ባካሄደው አዲስ ግምገማ ብዙውን ጊዜ የምርጫዋን ውጤት በሚወስኑት በሶስቱ ክፍላተ ሀገር ለሁለቱ እጩዎች ያለው የመራጭ ድጋፍ እጅግ ተቀራራቢ ሆኖ እንደተገኘ ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
እና ዜናዎቹን ነበር ያደመጥነው። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ
This is in the spirit of the American Center that was closed in 40 years ago.
ይህ ከ40 ዓመታት በፊት ከቀዳማዊ ኃይለ ሥላሴ መንግሥት መውደቅ በኋላ በተዘጋው የአሜሪካ የባህል ማዕከል መንፈስ የተሠራ ነው።
የአሜሪካ ኤምባሲ የሕዝብ ግንኙነት ኃላፊ ዴቪድ ኬነዲ አዲስ ስለተመረጠው የአሜሪካ ማዕከል የተናገሩትን ነው ያሰማናችሁ። ዝርዝሩ በመጽሔት ትንታኔ ዝግጅታችን ይቀርባል። አሁን የዕለቱ አብይ ርዕስ
በወላይታ ዞንና በባሌ ዞን በደረሰ የጎርፍ አደጋ እስካሁን ከ50 በላይ ሰው ህይወት ማለፉ ታውቋል። በተለይ በወላይታ ዞን ጎርፉን ተከትሎ በተፈጠረ የመሬት መደርመስ ከ41 ሰው በላይ እንደሞተ ነው የተነገረው። 8 ሰው ያለበት አንድ ሙሉ ቤተሰብ እንዳለ በጎርፍ ተወስዷል። ጽዮን ግርማ የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞን አነጋግራ ተከታዩን ዘግባለች።
ሰሞኑን እየጣለ ባለው ከባድ ዝናብ የሚከሰተው ጎርፍ በሰው ህይወት በእንስሳትና በንብረት ላይ ከፍተኛ አደጋ እያደረሰ ነው። በወላይታ ዞን ኪንዶ ወረዳ በአምስት ቀበሌዎች በትላንትናው ዕለት ሌሊቱን ሙሉ በጣለው ከባድ ዝናብ ምክንያት የተከሰተው ጎርፍ ያስከተለው የመሬት መደርመስ እስካሁን ከ41 ሰው በላይ ህይወት አጥፍቷል። ከአንድ ቤተሰብ 8 ሰው ከነ መኖሪያ ቤታቸው በተኙበት ጠራርጎ ወስዷቸዋል። ከእነርሱ ውስጥም የአምስቱ አስክሬን ሲገኝ የሶስቱ ገና እየተፈለገ ነው። የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞ ያልተጠበቀው ዝናብ በዞኑ ላይ ከፍተኛ አደጋ ማስከተሉንና አደጋው አሁንም መቀጠሉን ገልጸው እርሳቸው እጅ ላይ ባለው ዝርዝር መሰረት እስካሁን የ39 ሰው ህይወት አልፏል ብለዋል። አካባቢው የተራራቀ ዳገታማና የማይመች በመሆኑም በቀጣይ በሚደረገው ፍለጋ ቁጥሩ ሊቀየር እንደሚችል ተናግረዋል። የዝናቡ በሌሊት መምጣት ጉዳቱን አባብሶታል ይላሉ።
በወላይታ ዞን ኪንድሪዳይ ወረዳ ተከታ አበሊባል ፓታታ ሞግሳ ጎጥሩ ኮሻ ዋሙራ እና ዋሙራ ጎርኮሼ ብሉባሉ ቀበሌያት ነው። በአምስት ቀበሌያት ውስጥ ነው ይሄ የመሬት ናዳውና ጎርፉ አደጋ አስከተለ ያደረሰው። ደረሰው አደጋ ቁጥር 39 የሚሆኑ ሰዎች ህይወታቸው ጠፍቷል። አንድ ቤተሰብ ያሉ ሰዎች እንግዲህ ሌሊት ነው የአደጋ የተከሰተው። ንጋት አካባቢ ቤት ላይ ያሉ ሰዎች እንዳለ አንድም ሰው ሳይተርፍ የሞተበት ቤት ጭምር ነው ያለው። በቁጥር 8 የሚሆኑ ቤተሰቦች አንድ ላይ የሞቱበት ሁኔታ ነው ያለው። በርካታ መኖሪያ ቤቶች ፈርሰዋል። በጊዜው ቁጥር ያልታወቀ የቤት እንስሳትና ንብረት ወድመዋል። የጓሮ ሰብሎች ውቃዮች ወድመዋል። ከወላይታ ሶዶ ዳውሮ ዞን የሚያገናኝ በግልገል ጊዜ አድርጎ የሚወስድ መንገድ እንደዚሁም ተቋርጧል። ከወላይታ ሶዶ ኪንዶ ሀያ መንገድ ገናዳ እንደዚህ ተዘግቷል። በሌላም በኩል ሲዳማ ዞን ጋር የሚያገናኝ በቱጉና ፋንጎ ወረዳ ያለ ድምፅ ድልድይ በብላክ ዞን ሞልቶ በረፋድ እንደዚሁም ተወስዷል።
በወላይታ ዞን በምዕራብ መጨረሻ ከደረሰው ጎርፍ በተጨማሪም በሌሎች አካባቢዎች አደጋ ደርሷል የሚሉት ኮሚሽነሩ አሁን በአካባቢው የመኪና መንገድ መቋረጡን ይናገራሉ።
በምስራቃዊ ጫፍም ሌላ ሲዳማ ዞንን እና ወላይታ ዞንን የሚያገናኝ አንድ ድልድይ ያለ ብላቴ የመከላከያ ማሰልጠኛ አጠገብ እሱ አካባቢ ላይ ያለ ድምቱ የምትባል ከተማ ነች። እዛም ላይ ያለ ድልድይ ብላቴ ወንዝ መልቶ ቆይዞ ነው ሄደው
የተፈናቀለ ሰው ቁጥር አሁን በሁሉ ይህን ያክል ሰው ማለት አይቻልም። ምክንያቱም ይህ ነገር አሁን በደረሰበት የሚቆም አይነት አይደለም። ዝናቡም እየቀጠለ ነው ያለው። አካባቢውም ደግሞ ተራራማ አካባቢ ነው፣ ለአደጋ የተጋለጠ አካባቢ ነው እና አሁን የተፈናቀለውም በተለያየ አካባቢዎች ስለሆኑ ይህን የተሰበሰበ መረጃ የማግኘት ነገር ገና ይሰራ ያለ ነው የሚሆነው።
አካባቢው ተራራማ መሆኑን የገለጹት ኮሚሽነር አለማየሁ የመኪና መንገድ በሁሉም ቦታ ዝግ መሆኑ፣ ዝናቡ፣ ጎርፉ፣ ደመናና ጨለማው መንገድ መዘጋቱ በአጠቃላይ በአደጋው የተጎዱትን ሰዎች ለይቶ እርዳታ ለመለገስ አስቸጋሪ እንደሆነ ተናግረዋል። ድንኳን እየተተከለ በሕይወት ያለ ሰው እንዲረጋጋ፣ አስክሬኑም እንዲቀበር፣ በሕይወት ያለም ውሃ ውስጥ ካለ ለማትረፍ ጥረት እየተደረገ መሆኑንም ተናግረዋል። በተያያዘም በባሌ ዞን በአምስት ወረዳዎች ሰሞኑን በጣለው ዝናብ የ9 ሰው ህይወት መጥፋቱ፣ ወደ 1400 የሚደርስ የቤት እንስሳት በጎርፍ መወሰዳቸውን እንዲሁም በሰብል ላይ ከፍተኛ ጉዳት መድረሱ ታውቋል።
ጽዮን ግርማን ለሪፖርቱ አመሰግናለሁ። ወደ መጽሔት ትንታኔው ክፍለ ጊዜ እንለፍ። በሙርሌ ታጣቂዎች ታግተው ወደ ደቡብ ሱዳን ከተወሰዱት ኢትዮጵያውያን ሕፃናት 19ኙ መመለሳቸውን የጋምቤላ ክልል ፕሬዚደንት ጋትሏክ ቱት አስታወቁ። ሕፃናቱ የተመለሱት በዲፕሎማሲያዊ ሥራ መሆኑን የገለጹት ርዕሰ መስተዳድሩ የቀሩትንም ለማስለቀቅ ጥረቶች መቀጠላቸውን አስረድተዋል። እስክንድር ፍሬው ወደ ጋምቤላ ደውሎ ፕሬዚደንቱን አነጋግሯል።
እንግዲህ በሙርሌ ጎሳ ታጣቂዎች ታግተው ከተወሰዱት ሕፃናት ውስጥ 19ኙ አሁን በጋምቤላ ቤተ መንግስት እንደሚገኙ የተገለጸ ነው። አብራሩልን።
አዎ ልጆቹ በጠናትና ገብቷል። በተካሄዶ የኢትዮጵያና የደቡብ ሱዳን መንግስት ሁለቱ ባደረገው ጥረት ልጆቹ ለማስመለስ ተችሏል። 19 ልጆች ናቸው በአሁኑ ሰዓት እኛ ጋር ያለው ማለት ነው። ገምበላ ከተማ አካባቢ ናቸው። ትናንት ነው ከበላ የተረግላቸው።
አቶ ጋትሏት የቀሩት ህጻናት እንግዲህ ባለፈው እርሶ በሰጡትን መግለጫ እንዳሉት 125 ህጻናትና ሴቶች ናቸው ታግተው የተወሰዱት። የቀሩትስ ጉዳይ ምን ላይ ይገኛል?
የቀሩትን ዲፕሎማሲ ስራውን ይከተላል። በተለይ አሁን የደቡብ ሱዳን መንግስት ተወካዮች በተለይ የአካባቢ አመራር የሆነው የሞርሌ አመራር በተለይ ዴቪድ ያውያውና ባባ የቡማ ስቴት ገብና የራሳቸው ስራ እየሰሩ ነው። በተለይ ፊል አካባቢ ናቸው። በነሱ አካባቢዎች ገና የልጆቹ የማሰባሰብ ስራ እየሰሩ ነው በአሁኑ ሰዓት።
የማሰባሰብ ሲባል አቶ ጋትሏክ በተለያዩ ቤተሰቦች ተበትነዋል ማለት ነው ልጆቹ?
ልጆቹ በታጣቂዎች እጅ ነበረ ሰረሰላማ ኃይሎቹ። እነኚህ ሰረሰላማ ኃይል እዛ በራሳቸው አካባቢ ነው የሚገኙ እና እዛ አካባቢ የሚገኝበት ቦታ የኛ ኃይልም ገብቷል። እዛ አካባቢ ከነሱ ጋር ድርድር በማድረግ ስራ እየተሰራ ነው ማለት ነው። ሌሎቹም ቀሪ የሆነው ህጻናት ይመለሳሉ ብለን ትልቅ ተስፋ ነው ያለን። ምክንያቱም ተጀምሯተናል። ለወደፊቱም እነኚህ ልጆች የሚመለሱበት ሁኔታ ይፈጥራል።
እንግዲህ እርስዎም እንደገለጹት የኛ ኃይልም ገብቷል ብለዋል። የኢትዮጵያ የመከላከያ ኃይል መግባቱ ቀደም ሲልም ሲገለጽ ቆይቷል አቶ ጋትሏክ። ስለዚህ አሁን የሚሻለው አማራጭ በዲፕሎማሲያዊ መንገድ በድርድር ማስመለስ ነው ወደሚለው ሀሳብ ተገብቷል ማለት ነው። አሁን
የሁለቱ አገራት መልካም ግንኙነት መጀመሪያ ላይ አጠብቀን ስራችን እንሰራለን የሚል አቋም ነው ያለን። ስለዚህ አሁን ደቡብ ሱዳን ተባባሪ ነው። የጋራ ስራ ነው አሁን እየተሰራ ያለው። የኢትዮጵያ ሰራዊትና የደቡብ ሱዳን ሰራዊት አንድ ላይ በመሆን ስራ እየተሰራ ነው። ከዛ በላይ ሌላ ነገር አያስፈልግም። በሰላማዊ መንገድ ሌላ ችግር ውስጥ ሳይገባ እነኚህ ልጆች ባለባቸው ቦታዎች ተሰባስበው ለእኛ ያስረክባሉ ማለት ነው።
የምክትል መከላከያ ሚኒስትሩ የደቡብ ሱዳን ዴቪድ ያው እርስዎ የጠቀሷቸው ራሳቸውም የሙርሌ ተወላጅ መሆናቸው ይነገራል። ያንን ነው እንደ ዲፕሎማሲ እየተጠቀሙ ያሉት አሁን ለዲፕሎማሲያዊ ስራቸው ማለት ይቻላል።
አዎ እሱ በጣም ሰባባሪ ነው። በጣም ያሰባብራል። እንደ ራሱ ስራ ወድዞታል እና የቡማ ስቴት ገብናል። ምክንያቱም ስቴቱ ቡማ ነው፣ ሞረሌዎች ታጣቂዎች የሚገኝበት ክልል። ስለዚህ ዴቪድ ያውያውና ገብነር ባባ ናቸው ይህንን ስራ ከእኛ ጋር እየሰሩ ያለ።
አቶ ጋትሏክ እዚህ ጋር አንዳንድ ዘገባዎች የሙርሌ ሚሊሻዎች ይላሉ፣ አንዳንዶቹ የሙርሌ ታጣቂዎች ይላሉ። በትክክል
የሙርሌ ታጣቂዎች ናቸው?
ሚሊሻዎች አይደሉም።
ሚሊሻዎቹ ሳይሆን የሞርሌ ብሔረሰብ በደቡብ ሱዳን ቡማ ስቴት የሚገኙ ሰረሰላማ ኃይል የሆኑ ታጣቂዎች ናቸው።
ከዚህ በፊትም አቶ ጋትሏክ እንደዚህ አይነት ሁኔታዎች እንዳሉ በአካባቢው ድንበር አካባቢ ይታወቃል። ነገር ግን በዚህ መጠን ጉዳት ደርሶ አያውቅም። ዘንድሮ ምን አዲስ ነገር መጣና ነው? ከየትስ አምጥተው ነው በዚህ መንገድ የታጠቁት የሙርሌ ታጣቂዎች? ይህን ያህል ሊታጠቁ እንዴት ቻሉ?
የራሳቸው አመለካከት ነው። ማንም ነገር እኛ ለጊዜ የምናውቀው ነገር የለውም። እኔ መልስ መሰጠት አልችልም በዛ ጉዳይ ላይ።
የማጣራት ስራዎች እየተካሄዱ ነው። ይህን በተመለከተ ለምሳሌ እንዴት ችግሩ ሊፈጠር ቻለ? እንዴት በዚህ መንገድ ሊታጠቁ ቻሉ? የመሳሰሉ
ታጣቂዎቹ ታውቋል። እነኚህ የሰረ ሰላም አይል ታጣቂ ናቸው። እኛ የምናውቀው ነገር ነው በመረጃ።
አቶ ጋትሏክ ቱት የጋምቤላ ክልል ርዕሰ መስተዳድር ስለሰጡኝ ቃለ ምልልስ በጣም ነው የማመሰግነው። ስለ ጊዜዎት እግዚአብሔር ይስጥልኝ።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የጥፋተኝነት ውሳኔ ባስተላለፈባቸው በነ ዘላለም ወርቅአገኘሁ ላይ የቅጣት ውሳኔ አስታውቋል። በዚሁ ፍርድ ቤት እንዲከራከርበት የተወሰነው የኢንተርኔት አምደኛ በፈቃዱ ኃይሉ የመከላከያ ምስክሮቹን አሰምቷል። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቷል። መለስካቸው አመሀ ተከታዩን ልኳል።
አቃቢ ሕግ በጥቅምት ወር 2007 ዓ.ም ነዛለም ወርቅአገኘሁ በሚል የክስ መዝገብ በሽብር ድርጊት የወንጀል ክስ ከመሠረተባቸው 10 ሰዎች መካከል ጥፋተኛ የተባሉት 3ቱ ተከሳሾች ማለትም ዘላለም ወርቅአገኘሁ፣ ሰለሞን ግርማና ተስፋዬ ተፈሪ በዛሬው ዕለት በፌደራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የእስር ቅጣት ተጥሮባቸዋል። ፍርድ ቤቱ የሶስቱንም ሰዎች የጥፋተኝነት ደረጃ በመለየት ተገቢ ነው ያለውን ቅጣትም አሳውቋል። በዚህም መሰረት የወንጀሉ ክብደት መካከለኛ ነው የተባለለት ዘላለም ወርቅአገኘሁ 5 ዓመት ከ4 ወር፣ የወንጀሉ ክብደት ቀላል ነው የተባለለት ተስፋዬ ተፈሪ 3 ዓመት ከ11 ወር፣ በተመሳሳይ መልኩ የወንጀሉ ክብደት ቀላል ነው የተባለለት ሰለሞን ግርማ 3 ዓመት ከ7 ወር በእስር እንዲቆዩ ፍርድ ቤቱ ወስኗል። የእስሩ ዘመን የሚታሰበውም ከተያዙበት ጊዜ ጀምሮ እንደሆነም ፍርድ ቤቱ አሳውቋል። በፍርዱ ቅር የተሰኘ ማንኛውም ወገን የይግባኝ መብቱ የተጠበቀ መሆኑን ገልጾ መዝገቡን ዘግቷል። የጥፋተኝነት ፍርድ ከተፈረደባቸውና ዛሬ የቅጣት ውሳኔ ከተሰጠባቸው ከእነዚህ ሦስቱ ተከሳሾች ሌላ በዚህ የክስ መዝገብ ተከሰው የነበሩት የቀድሞ የአንድነት አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረና አመራር አባል አቶ አብርሃ ደስታ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞን የቀረበባቸውን ክስ መከላከል ሳያስፈልጋቸው ፍርድ ቤቱ ቀደም ሲል በነጻ አሰናብቷቸዋል። ከዚህ በኋላ ደግሞ የቀረበባቸውን ክስ እንዲከላከሉ ከተወሰነባቸው 5 ተከሳሾች መካከል አቶ ዮናታን ወልዴና አቶ ባህሩ ደጉ የአቃቤ ሕግን ማስረጃዎች አጠራጣሪ ሁኔታ ላይ በመጣላቸው ክሱን ተከላክለዋል ተብለው በነጻ እንደተሰናበቱም አይዘነጋም። ይኸው ፍርድ ቤት በዛሬው ዕለት በሽብር ወንጀል ተከሰው ከነበሩት 10 የኢንተርኔት አምደኞችና ጋዜጠኞች መካከል እንዲከላከል የተበየነበትን የአቶ በፈቃዱ ኃይሉን ምስክሮች ቃል ሰምቷል። ሁለቱ ተከላካይ ምስክሮች ቀርበው በሁለት የተለያዩ ጭብጦች ላይ መስክረዋል። አንደኛው ተከሳሽ ዞን 9 የተባለው የጦማርያን ቡድን ወይንም የኢንተርኔት አምደኞች ቡድን ዓላማ ምን እንደነበረ፣ ከእያንዳንዱ አባልስ ምን ይጠበቅ እንደነበረ፣ የተከሳሹ የአቶ በፈቃዱ ተሳትፎስ ምን እንደነበረ እንዲያስረዱ ሲሆን፣ ሁለተኛው ምስክር ደግሞ ተከሳሹ በፌዴራል አንደኛ ደረጃ ፍርድ ቤት ይቀርብ በነበረበት ወቅት ለፍርድ ቤቱ ያመለከተውንና በዚያ የታዘቡትን እንዲያስረዱ ነበረ። አቃቤ ሕግ የመጀመሪያው ምስክር የሚያስረዳው ጭብጥ ተከሳሽ ይከላከል ከተባለው ጭብጥ ውጭ ስለሆነ መሰማት አይገባውም ሲል ተቃውሟል። የተከሳሽ ጠበቆች በበኩላቸው የቡድኑ ዓላማ ተከሳሽ ከጻፈው ጋር ተያያዥነት ስላለው ጭብጡን ያስረዳል ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ የአቃቤ ሕግን ክርክር ውድቅ አድርጎ የሁለቱንም ምስክሮች ቃል ሰምቷል። በመጨረሻም ሁለቱም ወገኖች በሰነድ ማስረጃዎች ላይ አስተያየት ካላቸውና የክርክር ማቆሚያ ሐሳባቸውን በጽሑፍ አድርገው በሬጅስትራር ጽሕፈት ቤት በኩል ውሳኔው ከሚሰማበት ዕለት 10 ቀናት በፊት እንዲያቀርቡ ትእዛዝ ሰጥቷል። ውሳኔውን ለማሰማት ለሰኔ 22 ቀን 2008 ዓ.ም ቀጠሮ ይዟል። አቃቤ ሕግ በዚህ የክስ መዝገብ በአሸባሪነት ክስ ከመሠረተባቸው 10 ሰዎች መካከል መሐሌት ፋንታሁን፣ ዘላለም ክብረት፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ በመንግሥት ክሳቸው ተቋርጦ ከእስር መፈታታቸው ይታወሳል። ናትናኤል ፈለቀ፣ አጥናፉ ብርሃኔ፣ አቤል ዋበላና ሶላና ሽመልስን በሌለችበት ይኸው ፍርድ ቤት አቃቤ ሕግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። በፈቃዱ ኃይሉ እንዲከላከል የተወሰነበት ብቸኛው የኢንተርኔት አምደኛ መሆኑ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራችሁ አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ ከአማርኛ አገልግሎት የሚተላለፍላችሁ የማክሰኞ ምሽት ዝግጅታችን ይቀጥላል። ዘገባዎችና መደበኛ ፕሮግራሞችም አሉን። አብራችሁ እንድታመሹ እንጋብዛለን። አሁን ከእናንተው ወዳገኘነው አስተያየት እንለፍ።
ሀሎ ቪዎች ኦ እንደምን አላችሁ? እንኳን ለፋሲካው በዓል አደረሳችሁ። ክርስቲያን ሃይማኖት ተከታዮች፣ ደወልኩበት ምክንያት ስለ ውሃቢ ትንሽ ማብራሪያ የሚችለውን ያህል ሊወስጥ እሞክራለሁ። ውሃቢ እስላም ነው። ውሃቢዎች የሚሉት ትርፍ ነገር አንስራ ነው። ዋናው ነገር እንደ ለምሳሌ ቀብር ማልቀስ፣ ለቅሶ መቀመጥ፣ መውሉድ ብሎ መዘከር፣ መጨፈር። አሁን ለምሳሌ በሳውዲ አረቢያ በነቢና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መውሉድ አይዘጋም። ለምን? እንዲሁ ታሰባን እንጂ አይዘጋም። እና አልባሌ ነገሮችን ወይንም ቁባ ምናምን ሼክ ሁሴን ምናምን አንመን ነው። ዋናው ነገር እሱ ነው እንጂ እኔ መጥፎ ነገር አላየሁም። ሁለተኛ ነገር ሺያዎችም ምንም ከሱኒዎች የተለየ ነገር የላቸውም። ግን የሙሐመድን ሰለላሁ ዐለይሂ ወሰለም የልጅ ልጅ ሐሰንን ሁሴንን በተለይ ደግሞ የሙሐመድን አጎቱ ልጅ አሊን በደንብ ያከብራሉ። ነቢ ቀጥሎ ያምኑበታል፣ ይዘክራሉ። በአመት በአመት በሁሴን በተገደለ ጊዜ ለቅሶ ያደርጋሉ። ሺያዎች ያለቅሳሉ፣ እንትን ያደርጋሉ እንጂ እስልምናው አንድ ነው። ሁሉም በአንድ መስጊድ ይሰገዳል፣ አንድ ነው። ጾሙም ረመዳንም አንድ ነው። ሰላቱም አምስት ጊዜ ነው። ዘካም ያው ምጽዋቱ እኩል ነው የሚከፈለው። ምንም ልዩነት የለውም። ለማለት ያህል ነው።
አድማጮች፣ እንደገና ወደ መጽሔት ትንታኔው ክፍለ ጊዜ እንመለሳለን። የኬንያ መንግሥት በዳዳብና ካኩማ የስደተኞች መጠለያ ጣቢያ የሚገኘውን መሥሪያ ቤት መዝጋቱን በጣቢያው የሚኖሩ ስደተኞች ተናግረዋል። ስደተኞቹ እንደሚሉት የጣቢያው አስተዳደር የሆነው የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ ካለፈው ሳምንት መጨረሻ አንስቶ ሙሉ በሙሉ አገልግሎት መስጠት አቁሟል። የተባበሩት መንግሥታት የስደተኞች ድርጅት ዩኤንኤችሲአር ትላንት ሰኞ ባወጣው መግለጫ የኬንያ መንግሥት ውሳኔውን እንዲያጤን ጠይቋል። የኬንያ መንግሥት እስካሁን በጉዳዩ ላይ የሰጠው መግለጫ የለም። ሙሉ ዘገባውን ገልሞ ዳዊት ከናይሮቢ አድርሶናል።
ከባለፈው ሳምንት መጨረሻ አንስቶ በካኩማና ዳዳብ የሚገኙ የኬንያ የስደተኞች ጉዳይ ቢሮዎች ዝግ መሆናቸውን በሁለቱ ጣቢያዎች የሚኖሩ ስደተኞች ለአሜሪካ ድምፅ ተናግረዋል። እንደ ስደተኞቹ የጣቢያው አስተዳደር የስደተኞችን የምዝገባና የሰፈራ መርሃ ግብር የሚያስፈጽመውን ቢሮ በመዝጋቱ በተለይ አዲስ ተመዝጋቢ ስደተኞች በመቸገር ላይ መሆናቸውን ይናገራሉ። በቱርካና ግዛት በሚገኘው የካኩማ የስደተኞች ሰፈር የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ የኦሮምኛ ቋንቋ አስተርጓሚ የሆነው ሰን እንደምለው በባለፈው ሳምንት መጨረሻ ናይሮቢ ከሚገኘው ዋና መስሪያ ቤት ወደ ቅርንጫፍ ቢሮው ስራ እንድናቆም ትዕዛዝ በመተላለፉ ቅርንጫፍ ቢሮው ዝግ መሆኑን ይናገራል።
ዋንጀዳና ኑቲ ዮዘላጋ ዲቨኒፍካኒ ሰኒዲቭ ፍናኑ ጀደኒ አካሲፉ ኑ አር ደላጋ ሂንደኔ ኑ ጀደኒ አማ ኮሙኒኬሽኑ ወረጀለ ጉጅራ ማጆሪቲን ሱዳኒ ዱፉ ጅረ ባካማ ሪሴፕሽን ሴንተር ካና ጉባዬ ጅራ ታይሞ ቦርደር ጅርቱሌን ጅርተጋ ተቀረጋ ድንዱፊን ቱሌን ተኮሌ ነሚ ደላጋ ፍንጅሮ ደላጋን ቱቶሊ ዳባሚ።
የኬንያ የስደተኞች ጉዳይ ቢሮ በዚህ በ2016 መጀመሪያ አዲስ ተመዝጋቢ ስደተኞችን መዝግቦ የተገን ጠያቂነት መብት ውሳኔ ለስደተኞች የመስጠት ስራን ከዩኤንኤችሲአር የተረከበ ሲሆን ከዚህም በተጨማሪ የጣቢያ አስተዳደር ስራ፣ የሰላምና ማረጋጋት ስራንም በስደተኞች ሰፈር ውስጥ የማስፈጸም ኃላፊነት ያለው የመንግስት አካል ነው። በሁለቱ ትላልቅ ጣቢያዎች ውስጥ የሚኖሩ ስደተኞች ወደ ተለያዩ የኬንያ ግዛቶች ለመንቀሳቀስ ፍቃድ የሚሰጣቸውም ይህ የኬንያ የስደተኞች ጉዳይ ቢሮ ሲሆን በተለይ ለትምህርትና ለሕክምና ወደ ናይሮቢ እንዲሁም ወደ ሌሎች የኬንያ ከተሞች የሚጓዙ ሰዎች በዚህ የተነሳ እየተቸገሩ እንዳሉ ይናገራሉ። መንግስቱ ጭምደሳ በዳዳብ የስደተኞች ሰፈር የሚኖር ኢትዮጵያዊ ስደተኛ ነው።
እኔ ራሴ አሁን ተማሪ ነኝ። ወደ ናይሮቢ ሄጄ መማር ነው የምፈልገው። ኬንያታ ዩኒቨርሲቲ ነው የምማረው። ያው ሙቭመንት ፓስ ከዲአርኤ ስለማገኝ ባለፈው አርብ እኔ ራሴ ሄጄ ነበር። እዛ ብዙ ጊዜ ቆየን። መጨረሻ ላይ ስንጠይቃቸው ዲአርኤ ኦፊሻሊ መንግስት ኦፊሳቸውን ዘግተዋል ከናይሮቢ ጀምሮ እስከዚህ፣ ስለዚህ እኛ ወረቀት ለእናንተ መስጠት አንችልም አሉን። ተመለስ ማለት እንግዲህ ነው። ነጋጉል ላይ ነኝ ማለት ነው። ትምህርት መከታተል አልቻልኩም። ኦልሬዲ ትምህርት ተከፍቷል። ስለዚህ ያለ ወረቀቱ ከዚህ ወደ ናይሮቢ ይቅርና ከዳዳብ ራሱ ወጣ ብለ መንቀሳቀስ አትችልም ማለት ነው።
የኬንያ መንግስት ውሳኔን በማስመልከት ዋና መቀመጫውን በስዊዘርላንድ ጄኔቭ ያደረገው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ዩኤንኤችሲአር ትላንት መግለጫ ያወጣ ሲሆን በመግለጫውም የኬንያ መንግስት ውሳኔውን እንደገና እንዲያጤነው ተማጽነዋል። የድርጅቱ ቃል አቀባይ የሆኑት ኤድሪያን ኤድዋርድስ ኬንያ ለሩብ መቶ ዓመት ለብዙ ተገን ፈላጊዎች ከለላ በመሆን በተለይ በአፍሪካ ቀንድ ጉልህ ሚና ተጫውታለች በማለት ተናግሯል። ሚስተር ኤድዋርድስ አክለውም ለጉዳዩ እልባት ለመስጠትም ድርጅታቸው ከኬንያ መንግስት ጋር እንደሚሰራም አሳውቀዋል። በሁለቱ ጣቢያዎች የሚኖሩት ስደተኞች ውሳኔውን በማስመልከት ህይወታቸው ስጋት ላይ መሆኑን ሲናገሩ በተለይ ከትውልድ ሀገራቸው እስራትንና ጦርነትን በመሸሽ በስደተኞች ጣቢያ ተጠልለው ላሉት ይህ አስደንጋጭ ውሳኔ ነው ይላሉ። የኬንያ መንግስት በበኩሉ በሀገሪቱ ላይ የተፈጸሙት የሽብር ተግባራት የተጠነሰሱት በስደተኞች ሰፈር ነው በማለት የብሔራዊ ደህንነት ፈተና እንዳለበት ያስረዳል። የኬንያ ሀገር ውስጥ ጉዳዮች ሚኒስቴር ካራንጃ ኪቢቾ ከሶስት ዓመታት በፊት በዌስትጌት የገበያ ማዕከል የደረሰው የሽብር ጥቃት በደዳቤ ስደተኞች ሰፈር እየተወጠነ መሆኑ የመረጃና የደህንነት ቢሮአችን በቂ መረጃ አለው። ስለዚህ ምንም እንኳን ጣቢያውን መዝጋት የብዙ ሰዎችን ህይወት ቢጎዳም በቅድሚያ ለሀገራችን ዜጎች ተጠያቂነት ስላለብን ከዚህ ውሳኔ ደርሰናል በማለት ዘ ኢንዲፔንደንት ለተባለ ጋዜጣ ተናግሯል። ኬንያ ከ600,000 በላይ ስደተኞችን በማስተናገድ በአፍሪካ ሁለተኛ ሀገር ናት። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
እናመሰግናለን ገልሞ። በሌላ በኩል የተባበሩት መንግስታት ድርጅት አሃዞች እንደሚያመለክቱት በኬንያ ከ400,000 በላይ የሶማሊያ ስደተኞች ሲገኙ ከሀገሪቱ አጠቃላይ የስደተኞች ቁጥር ወደ 3% የሚሆኑት ደግሞ ኢትዮጵያውያን ናቸው። በኬንያ የቀድሞው የሶማሊያ አምባሳደር መሐመድ አሊራን ሄኖክ ሰማግዜር አነጋግሯቸዋል።
ሶማሊያ ላለፉት 2 አስርተ ዓመታት በጦርነት ስትታመስና ዜጎቿ ሲሰደዱ ቆይቷል። በእርስ በርስ ጦርነቱ ሳቢያ ለነፍሳቸው በመስጋት ቤተሰቦቻቸውን ይዘው ወደ ጎረቤት ኬንያና ኢትዮጵያ እንደዚሁም ወደ ሌሎች አገሮች ከተሰደዱት በተጨማሪም ከ5 ዓመታት በፊት የተከሰተውን ድርቅና ረሃብ ሽሽት ወደ ኬንያ የገቡት ሶማሊያውያን ቁጥር እጅግ ብዙ ነው። በወቅቱ ኬንያ ከ600,000 በላይ ሶማሊያውያን ስደተኞችን አስጠልላ ነበር። በዚህ ወቅት ነበር ሶማሊያዊ ዲፕሎማት መሐመድ አሊ ኑር በኬንያ የሶማሊያ አምባሳደር የነበሩት።
We Somalis really we do appreciate and are thankful for the Kenyan government and its people to accept.
እኛ ሶማሊያውያን ከ400,000 በላይ ለሚሆኑ ሶማሊያውያን ስደተኞች በካኩማ መጠለያ በመስጠቱ የኬንያን መንግሥት ከልብ እናመሰግናለን።
የኬንያ መንግሥት በወቅቱ ለሶማሊያውያን የሰጠውን ጥገኝነትና ዋስትና የተባበሩት መንግሥታት ድርጅት ዩኤንኤችሲአርን ጨምሮ ሌሎች ዓለም አቀፍ ድርጅቶችና አህጉራዊ ኅብረቶች ያወደሱትና አብረው የሠሩበት ጉዳይ ነበር። የኬንያ መንግሥት በተደጋጋሚ በመላ ሀገሪቱ እየደረሱ ያሉ የሽብር ጥቃቶች የስደተኞች ጣቢያዎችን አማክለው ወደ ሌሎች የሀገሪቱ ክፍሎች እየተስፋፉ ያሉ ሴራዎች እንደሆኑ በመጥቀስ የስደተኞች ጣቢያዎቹ የሽብርተኞች መናኸሪያ ሆኑብን በማለት ስደተኞች በፈቃድ እንዲመለሱ ሲያሳስብ ቆይቷል። በኬንያ የቀድሞ የሶማሊያ አምባሳደር መሐመድ አሊ ኑር ስደተኞችን በፈቃዳቸው ካልሆነ በስተቀር ሸሽተው ወደ መጡባቸው አካባቢዎች መመለስ የዓለም አቀፍ ድንጋጌዎችን ይጻረራል ይላሉ።
We as Somali and Kenya have signed the UN Refugee Convention laws which says that any refugee who run away or come from a country cannot be forcefully returned back.
በኛ በሶማሊያውያንና በኬንያ መንግስት መካከል ስደተኞችን በሚመለከት በተባበሩት መንግስታት ድርጅት የተደረሰበትን ስምምነት እንጋራለን። ስምምነቱ ስደተኛን ያለ ፍላጎቱ ወደ መጣበት ላለመመለስ ነው። ኬንያም የገባችውን ቃል ተጠብቃለች የሚል እምነት አለኝ።
You know, while I was the ambassador, Somali ambassador to Kenya, I have visited the Dadaab refugee camp many times.
በኬንያ የሶማሊያ አምባሳደር ሆኜ ባገለገልኩበት ወቅት የስደተኞች መጠለያዎችን በተደጋጋሚ ጎብኝቻለሁ። መጠለያ ውስጥ የሚገኙት ሶማሊያውያን ስደተኞች ለጊዜው ነው እንጂ የዘላለም ኑሯቸው መጠለያ እንዲሆን አይፈልጉም። ብዙዎቹ ወደ ሀገራቸው መመለስ ይፈልጋሉ። ለዚህም ወደ 10,000 የሚጠጉ ሶማሊያውያን ወደ ሀገራቸው መመለሳቸውን እንደ ምሳሌ መጥቀስ እንችላለን። ሀገሩን የሚጠላ የለም። የሚሻለውም በሀገር መኖር ነው። በሰው ሀገር መኖር ምቾት የለውም። በኬንያ ቦታ ሆኜ ራሴን ሳየው ለብዙ ስደተኞች ጊዜያዊ መኖሪያ ሆና ትልቅ ሸክም ለዓመታት ስታስተናግድ ቆይታለች። አሁን ከግማሽ ሚሊዮን በላይ የሚሆኑ ስደተኞች በኬንያ የስደተኞች ሰፈሮች ውስጥ ከ20 ዓመታት በላይ እየኖሩ ነው።
አምባሳደር መሐመድ አሊ ኑር በቀጣይነት ያነሳሁላቸው ጥያቄ የኬንያ መንግሥት በተደጋጋሚ የሚደርሱባቸው የሽብር ጥቃቶች በስደተኞች ሰፈር በኩል የተሻገሩ ናቸው የሚሉ ስጋቶች ናቸው። እንዲህ ይመልሳሉ።
These people who are doing these insecurity, they are terrorist groups. The same people who the refugees run away from them.
ሀገሪቱን ከሚያናውጡት አሸባሪዎች ጋር መጠለያ ውስጥ የሚኖሩት ስደተኞች በፍጹም መተባበር የለባቸውም። በመጠለያ የሚገኙትን ስደተኞች ከነዚህ ሽብርተኞች ጋር አብሮ መፈረጅም ትክክል አይመስለኝም። እነዚህ አሸባሪዎች የሁላችንም ጠላቶች ናቸው። እነሱን ለመፋለም በጋራ እንሰራለን።
በመቶ ሺዎች የሚቆጠሩ ሶማሊያውያን ስደተኞችን ወደ ሀገራቸው ለመመለስ የሚያሳስቧቸው ጉዳዮች አሉ። መሬታቸውና ቤታቸውን ጥለው ከወጡ በተለይ ከአስርት እስከ 20 ዓመታት የሆኗቸው ንብረት አልባ መሆናቸው ነው። አምባሳደሩ የሶማሊያ መንግስት በአሁኑ ወቅት የያዘውን ጥረት አስረድተዋል።
It's true that some people, refugees who left the country 20 years ago, maybe their houses, their land be taken.
እውነት ነው። ከሀያ ዓመታት በፊት ወደ ሌላ ሀገር የተሰደዱት ሶማሊያውያን ሶማሊያ ውስጥ የነበራቸው መሬትና ቤታቸው ላይጠብቃቸው ወይም ተወስዶ ሊሆን ይችላል። ነገር ግን የሶማሊያ መንግሥት ንብረታቸውን ሊተካላቸው ዝግጁ ነው።
የጸጥታና የደህንነት ባለሙያዎች ለረጅም ጊዜ ከሶማሊያ ወጥተው የቆዩ ስደተኞች ወደ ቀያቸው ሲመለሱ የመሬት የውሃና የግጦሽ አጠቃቀምና ይዞታ ግጭቶችን ሊያጭሩና የሀገሪቱን ጸጥታ ሊያደፈርሱ ይችላሉ በሚል ያላቸውን ስጋት ይገልጻሉ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች እንሸጋገር። ትናንት ሰኞ ተመርቆ የተከፈተው የአሜሪካ የባህል ማዕከል ከአርባ ዓመታት በፊት የተዘጋውን መሰል ተቋም ስራ እንደሚቀጥል በአዲስ አበባ የሚገኘው ኤምባሲ አስታውቋል። በቴክኖሎጂ ታግዞ የተደራጀው ማዕከል ለወጣቶችና ለሌሎችም የህብረተሰብ ክፍሎች ክፍት መሆኑም ተገልጿል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
የአሜሪካ የባህል ማዕከል ዳግም በአዲስ አበባ በደማቅ ስነ ስርዓት። ፒያሳ አካባቢ የነበረው ማዕከል የዛሬ 40 ዓመት ሲዘጋ መቼ እንደገና እንደሚከፈት ግልጽ አልነበረም። እነሆ ቦታ ቀይሮ ቴክኖሎጂ ጨምሮ ዳግም መከፈቱ እውን ሆኗል። ብሔራዊ ባንክ አቅራቢያ በሚገኘው ብሔራዊ ቤተመዛግብትና ቤተመጻሕፍት ህንጻ ውስጥ ትናንት የተከፈተው ማዕከል የቀደመውን ማዕከል ስራ እንደሚቀጥል ተጠቁሟል። በአዲስ አበባው የአሜሪካ ኤምባሲ የህዝብ ግንኙነት ክፍል ኃላፊ የሆኑት ዴቪድ ኬኔዲ ይህንኑ ነው ለቪኦኤ ያብራሩት።
ይህ ከአርባ ዓመታት በፊት ከቀዳማዊ ኃይለ ሥላሴ መንግሥት መውደቅ በኋላ በተዘጋው የአሜሪካ የባህል ማዕከል መንፈስ የተሠራ ነው። በተለይም ቦታው የተለየ ነው፣ መንፈሱ ግን ተመሳሳይ ነው። ስለዚህ ይህ ወጣቶችን ለማሳተፍ ያለን ቁርጠኝነት ቅጥያ መሆኑ ነው። መሆን የሚችሉትን የተሻለ ነገር እንዲሆኑ፣ አዳዲስ ሐሳቦችን እንዲያፈልቁ የመርዳት የአሜሪካ ማዕከላት ያን ያደረጉት ይህንን ነበር፣ አሁንም የሚያደርጉት ይህንኑ ነው።
በአዲስ አበባ የተለያዩ የአውሮፓ አገሮች የባህል ማዕከላት ይገኛሉ። የአሜሪካው ከነዚህ ጋር ተመሳሳይ እንደሆነ የጠየኳቸው ኃላፊው በሁለት ከፍለው መልሰዋል።
እኛ ከብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ጋር በጋራ እንሰራለን። የእኛ የራሳችን ቦታ አይደለም፣ ያ ምንም ችግር የለውም። በባህል ሚኒስቴር ስር ከብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ጋር ነው በጋራ የምንሰራው። ነገር ግን ለወጣቶች ክፍት ነው። በርካታ ፕሮግራሞችም ይኖሩታል። ትምህርታዊ፣ የእንግሊዝኛ ቋንቋ፣ የአየር ንብረት ትምህርት በመሳሰሉት ላይም እንደዚሁ። ስለዚህ ባህላዊም ትምህርታዊም ፕሮግራም ነው ማለት ነው። እናም በአንዳንድ ሁኔታዎች ተመሳሳይነት አለው። ከኢትዮጵያ መንግሥትና ከብሔራዊ ቤተ መጻሕፍት እንዲሁም ብሔራዊ ቤተ መዛግብት ጋር በቅርበት የሚካሄድ ነው።
ትናንት ማዕከሉን መርቀው የከፈቱት በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሃስላክና የባህልና ቱሪዝም ሚኒስትር ኢንጂነር አይሻ መሐመድ ናቸው። የማዕከሉ መቋቋም ከፍተኛ ግምት የሚሰጠው መሆኑን አምባሳደር ሃስላክ ተናግረዋል።
Together with NALA, we've created a multi-function, state-of-the-art, high-tech.
ከብሔራዊ ቤተ መጻሕፍትና ከቤተ መዛግብት መስሪያ ቤት ጋር በመሆን ዘርፈ ብዙ ጠቀሜታ ያለው በከፍተኛ ቴክኖሎጂ የተዋቀረ የመማሪያና የፈጠራ ማዕከል ነው። በአፍሪካ ከሚገኙ 10 ማዕከላት አንዱ ነው።
ወደ ማዕከሉ የሚመጡ ሁሉ የተለያዩ አገልግሎቶችን እንደሚያገኙ የጠቀሱት አምባሳደሯ የተወሰኑትን አስተውሰዋል።
In addition, there will be programs on English language learning using our iPad apps.
በተጨማሪም iPad በመጠቀም የሚሰጡ የእንግሊዘኛ ቋንቋ ትምህርቶች፣ ከ190,000 በላይ የኤሌክትሮኒክስ መጻሕፍት፣ 1.5 ሚሊዮን የድረ ምረቃ ተማሪዎች የምርምር ጽሑፎች፣ የኢንተርኔት ኮርሶችና ትምህርት በአሜሪካ እንደምን መከታተል እንደሚቻል የሚያስረዱ ገለጻዎች ከብዙዎቹ ጥቂቶቹ ናቸው።
ማዕከሉ ወጣቶችን ሊስብና ሊማርክ በሚችል መንገድ መሰራቱንና መደራጀቱን ሌሎችም ሊከተሉት እንደሚገባ ታዋቂው የስነ ጥበብ ባለሙያና መምህር በቀለ መኮንን ይናገራል።
ባንደ በኩል እንዳልኩት የተለያየ ቴክኖሎጂ ሲያስቀምጡ ባህላዊ ነገሮች አብረዋሉ። የካልቸር ጉዳይ ሁለቱ ተነጣጥሎ አይሄድም። ያንዱ ያስተሳሰብን አንዱ የፕራክቲካል የእጅን ነገር ስለሚወስድ፣ ሁለተኛ ደግሞ የሚማርክ እንደሱም ሆኖ የሚማርክ ስፍራ ማድረግ ለምድር ዳንስ ቤት ብቻ የሚማርከው እኛ ጋር የሚብለጭልን ቡና ቤት ብቻ ይመረቅ። እነዚህ ቁም ነገራን ቦታዎች እንዲማርኩ ሆኖ ይሰሯቸዋል። እዚህ ነው የምንበላለጠው እኛ። እና ይህን መማር አለብን ያልኩት እሱን ነው። እና እንዲማርክ ብናደርግ ሰው ወደ መጽሐፍት ቤት፣ እንዲማርክ ብናደርግ ሰው ወደ ቁም ነገር ቦታ ይሄዳል። እና ምስክር ነው ይሄ። ለዚህ በደንብ እኛ ማስተማሪያ ብርሃን አለው። ብርሃን እንዲበዛ ግድግዳዎቹን አፍርስ ከመጀመሪያ ጀምሮ ነበርኩኝ። ብዙ ግድግዳ አፍርሰው ትራንስፓረንት አደረጉ፣ መስታወት አደረጉት፣ ብዙ ቆሻሻ ጽዱ አደረጉት።
ማዕከሉ የተሰየመው በጥቁር አሜሪካዊው አንጋፋ የበረራ ባለሙያና በኢትዮጵያ ዘመናዊ የበረራ ኢንዱስትሪ አባት ኮሎኔል ጆን ሮቢንሰን ነው። ኮሎኔል ጆን ሮቢንሰን ማን ናቸው? ወደፊት በሌላ ዘገባ መለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ቀጣዩ ዝግጅት ንግድና ማህበረሰብ። የኤሌክትሪክ ኃይል አቅርቦቶች በሌሉባቸው በገጠርና አንዳንድ ከተማ አካባቢዎች በፀሐይ ኃይል የሚሰሩ የኃይል አማራጮችን ለማቅረብ ከሚሰሩ ድርጅቶች መካከል አንዱን ለዛሬ የንግድና ምጣኔ ሀብት ዝግጅት ይዘናል። አዘጋጁ ሄኖክ ሰማግዜር አንድ በዩናይትድ ስቴትስ መሠረቱን አድርጎ በኢትዮጵያ ከብክለት ነጻ የሆነ ድርጅትን መስራች አነጋግሯል።
እሺ፣ ስሜ እስቅያስ ድፌራ እባላለሁ። የካምፓኒያችን ስም ዱርሳር ኤነርጂ ኤልኤልሲ ይባላል። አሜሪካ ውስጥ የተቋቋመ ካምፓኒ ነው። ኢትዮጵያም ብራንች አለን። ዱርሳር ኤነርጂ ፒኤልሲ ይባላል እና እዛ ያለው ካምፓኒ ደግሞ እዚህ የተሰራውን ፕሮዳክት ዲስትሪቢዩት የሚያደርግ እና ትሬኒንግ የሚሰጥ ኢንስቶል የሚያደርግ ካምፓኒ ነው ያለው ኢትዮጵያ ማለት ነው።
እስኪያስ እንግዲህ ዛሬ የደወልንልህ አንድ ትልቅ ስራ የጀመራችሁት አለ። ከሀያ ሺህ በላይ ለሚሆኑ ገበሬዎች ኦሮሚያ ክልል ውስጥ ላሉ ገበሬዎች ይሄ ከመንግስቱ ወይም ደግሞ ከኤሌክትሪክ ኃይል ተሸካሚ መስመር ውጪ የኃይል አቅርቦት ለማድረስ የጀመራችሁት ስራ አለ። እስኪ ስለ እሱ ዘርዝረህ ንገረን።
ያው እንደምናውቀው አፍሪካ ውስጥ የፓወር ችግር እንዳለ እናውቃለን። ከሰሃራ በረሃ በታች ያሉት አገሮች የኤሌክትሪሲቲ ችግር አለባቸው እና ይሄ ደግሞ ችግር በጣም እየተባባሰ ያለው ወደ ገጠር አካባቢ ነው። ገበሬው በየቦታው አንድ ቦታ ሆኖ ስለማይኖር ትራንስሚሽን ለመዘርጋት ወደ ገጠር አካባቢ በጣም ኤክስፔንሲቭ ስለሆነ እሱን ኒድ እንዴት ነው ሶልቭ የምናደርገው በሚለው የተነሳ ነው። እኔ የአያቴን ቪዚት ለማድረግ በ2011 በኢሮፒያን አቆጣጠር ሄጄ ነበር፣ አንድ 4-5 ዓመት በፊት። ከእሱ የተነሳ ነው እና ያው እዛ ምንም መብራት አልነበረም እና ከዛ በመነሳት እኔ ያው ያጠናሁት ኤሌክትሪካል ኢንጂነር፣ ከዛ በኋላ ከአንድ ጓደኛዬ ጋር ሆነን ፕሮቶታይፕ ዴቨሎፕ አድርገን 2013 ላይ ከዛ በኋላ ወደ ሀረር ይዘነው ሄድን ለሰዎች ለማሳየት እና በጣም ሰዎች እንደፈለጉትና እንደሚያስፈልጋቸውም ተረዳን። ከዛ በኋላ አሁን ያው ደንብ ፕሮዳክሽን ጀምረን ወደ ሀገር ውስጥ አስገብተን በተለያዩ ቦታዎች ላይ እያጠና ነው እና እያየ ነው።
አሁን ጥናት ላይ ነው ያላችሁት፣ ግን የሚሳካ ከሆነ በርካቶችን ወደ 20 ሺህ የሚጠጉ ገበሬዎችን ህይወት ሊለውጥ ይችላል የሚል ነው ተስፋችሁ?
አዎ ልክ ነው። ከኦሮሚያ ኮፊ ኮኦፕሬቲቭ ጋር ኤምኦዩ ወደ 20 ሺህ
የስምምነት ሰነድ ፈርማችኋል? እሺ።
አማራ ክልልም ሳምፕሎች ገብተዋል። ወደ 20 ዩኒቶች አንድ የገበሬ ማህበር ገዝቷል። እንዲሁ እንደገና ለማጥናት ማለት ለማጥናት ማርኬቱን ለማየት ዲማንዱን ለማየት እዛም አስገብተናል። ወላይታ ላይ ፕሮዳክቱ ገብቷል።
እንግዲህ ከምትሰሯቸው በፀሐይ ኃይል ኤሌክትሪክ ከሚያመነጩ ተንቀሳቃሽና ቋሚ የሆነ ኢሃብ የሚባል አለ። የትኛውን ነው ኢትዮጵያ ውስጥ እያስገባችሁ ያላችሁት?
ኢትዮጵያ ውስጥ ያለው ቋሚው ነው። አሁን ያለው ኢትዮጵያ ውስጥ ይሄ ኤሌክትሪሲቲ ለሌላቸው ሰዎች ቀጥታ ፓወር የሚሰጥ ሶስት ክፍል ያለውን ቤት መብራት የሚሰጥ ነው።
ስለዚህ ለሶስት ክፍል መብራት ይሰጣል።
ለሶስት ክፍል የአርባ ሻማ ያህል መብራት ይሰጣል። እና እነዛ መብራቶች ደግሞ እስከ ከስድስት ሰዓት በላይ ይቆያሉ ማለት ነው። አንድ የቻርጅ ከተደረገ በኋላ ከስድስት ሰዓት በላይ ይቆያሉ። ከ60 በላይ ገብቷል አሁን ኢትዮጵያ ውስጥ። ያው ለሳምፕል ነው ያስገባ ነው፣ ለመሸጥ ብዙም ሳይሆን
ገበያ ላይ አለ።
ያው አንዳንድ ቦታ ገበያ ላይ አንዳንዱ ተሽጧል። በት ሞስት ኦፍ ኢት ወዝ ሳምፕል ማለት ያው ማርኬቱን ለማየት ነው ያስገባ ነው በተለያዩ ቦታ።
የአንዱ ዋጋ ስንት ነው አሁን?
የአንዱ ዋጋ በኢትዮጵያ ብር ወደ 8900 አካባቢ ነው። እና ምን እያደረግን ያለ ነው፣ ያው ፕሮዳክቱ በጣም ፓተንት የተደረገ ፕሮዳክት ነው። ኢትዮጵያ ውስጥም ፓተንት አስገብተናል፣ እዚህም ጀምረናል ፓተንት ለማስገባት አሜሪካ ውስጥ። ከ10 ዓመት በላይ የሚቆይ ኤነርጂ ስቶሬጅ ሲስተም ወይም ባትሪ ያለው፣ በዛ ላይ ደግሞ መብራቶቹ እና ሶላር ፓናሉ ከ25 ዓመት በላይ የሚቆዩ ናቸው። እና የእኛ ቢዝነስ ሞዴል ለየት ያለ ነው። ምንድን ነው የምናስበው? ይሄ ነገር ለሰዎች ቀርቦ ፋይናንስ የሚደረግበት ሁኔታ ማለት በየጊዜው የሚከፍሉበት ሁኔታ እንዲፈጠር ነው የምንፈልገው። እና
አዎ ስመለከተው እሱ ወሳኝ ነገር ይመስለኛል። ምክንያቱም ዋጋውን ስትመለከት 8900 ብር ሶስት ክፍል መብራት ለማብራት በኢትዮጵያ ለማንም ለገበሬ ቀርቶ ለመንግስት ሰራተኛ የሚከብድ ነው። በ20 ሺ ስታባዛ ወደ $8 ሚሊዮን 176 ሚሊዮን ብር ነው የሚያስፈልገው ይህንን ለመስራት። እና ያው የቴክኖሎጂ ነገር ሲጀመር ዋጋው ይጨምራል፣ ቀስ እያለ ግን በጥናት እንዲቀንስ ይደረጋል። በሱ ረገድ ገበያው ውስጥ ሰው አቅሙ ፈቅዶ እንዲገዛ ምን እየሰራችሁ ነው?
አዎ ሰው አቅሙ ፈቅዶ እንዲገዛ እየሞከርን ነው። ግን ያየነው አቅም ያላቸው ሰዎች አክቹዋሊ ብዙ አይተናል። እንግዲህ እኛ ምንም ብዙም ፕሮሞሽንም አላረግንም። በሰው ብቻ ሰዎች ያው ገዝተዋል ግማሹን። ከኦርጋናይዜሽኖች ጋር ፓርትነር ማድረግ በተለይ የገበሬ ማህበሮች እንደዚህ ኦልሬዲ እንትን አላቸው፣ ኢንፍራስትራክቸሩ አላቸው፣ ፋይናንስ ያደርጋሉ። ፋይናንስ የሚያደርጓቸው ነገሮች አሉ፣ ማዳበሪያ፣ ዘሮች ለገበሬዎች ኦልሬዲ ስለሚያደርጉ ልክ እንደዛው ይህንን ፕሮዳክት ከኛ ገዝተው ለገበሬዎቹ ፋይናንስ አድርገው ከዛ በየጊዜው የሚከፉበትን ሁኔታ ለመፍጠር እየሞከር ነው።
እንግዲህ ሙከራ ላይ ነን ብለኸኛል። ቀጣዩ ጉዞ የሚሆነው እንግዲህ ለማህበረሰቡ በስፋት እንዲደርስ ማስፋፋት ወይም ስኬል ማድረግ ነው። እሱስ ላይ ያሏችሁ ፈተናዎች ምንድን ናቸው? እንዴት ትወጣላችሁ?
ያው ኮሚትድ የሆኑ ፓርትነሮች ማግኘቱ ነው።
ያው ሸሪኮች ማግኘት፣
ሄደን ማሰልጠን አለብን። እና እሱ ሁሉ ደግሞ የሰው ኃይል ይጠይቃል። ትሬን የሚያደርገውን ትሬን ማድረግ አለብን፣ መስራት ይጠይቃል። ከዛ በኋላ ደግሞ ካፒታል ያስፈልጋቸዋል። እነሱም እንዴት ነው ይሄን የምናገኘው የሚለውን አሁን ብዙ ኦርጋናይዜሽኖች አሉ። ከዩኤን ጋር እየሰራ ነው። አሁን ጋና ላይ ለምሳሌ ያህል ዩኤን ያው ብዙ ገንዘብ ለሪኑብል ኤነርጂ ብሎ ሬዝ ያደረገው ገንዘብ አለ እና እሱ ደግሞ ሎን ነው እና አሁን እነዚህ ጠንካራ ማይክሮ ፋይናንስ የሚያደርጉ ኢንስቲትዩሽኖች ካሉ እና ይሄን ነገር ፕሩቭ አውት ካደረግነው በኋላ በዛ በኩል ካፒታሉን ማግኘት ይቻላል። በወርልድ ባንክም አንዳንድ ፕሮጀክቶች ኢኒሽቲቮች አሉት፣ እሱንም እያየን ነው። በዴቨሎፕመንት ባንክ በኩል ያው ብዙ ነገሮችን እያየን ነው እና ቻለንጆች አሉ፣ ግን መወጣት የሚቻሉ ናቸው። ያው ዋናው የሚጠይቀው የሰው ኃይል እና ኮሚትመንት ነው።
ወደሚቀጥለው የማክሰኞ መደበኛ ዝግጅት እናልፋለን። እሱም ሐኪሞን ይጠይቁ ይሆናል። የተጋነነና ተጨባጭ ያልሆነ እረ እየተከታተሉኝ ነው የሚል ስጋት አንዳንዴ በዘመናዊ ቴክኖሎጂም ለዚሁ ዓላማ ሊከታተሉኝ እየተጠቀሙበት ነው የሚሉትን ጨምሮ የተዛባ አስተሳሰብ በሚንጸባረቅበት የአእምሮ ህመም ዙሪያ ትኩረት ያደረገ ተከታታይ ቅንብር ነው ሐኪሞን ይጠይቁ ዛሬ ይዞ የቀረበው። አዘጋጅና አቅራቢው አሉላ ከበደ ነው። ሞያዊ ትንታኔውን የሚሰጡን ደግሞ የአእምሮ ጤና አማካሪ ሐኪሙ ዶክተር መስፍን አርአያ ናቸው። የተለያዩ ዝርያዎች ባሉትና በሕክምናው የእንግሊዝኛ አጠራር ዲሉዥን በሚል መጠሪያ በሚታወቀው በዚህ የህመም አይነት ዙሪያ የተጀመረውን የሐኪሞን ይጠይቁ ቅንብር እናዳምጥ።
ዶክተር መስፍን አርአያ ለተከታታይ ምልልሳችን መልሰው በመገኘቶ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
ዶክተር መስፍን ይከታተሉኛል የሚለውን የዚህን የአስተሳሰብ መዛባትን የሚከተል የአእምሮ ሁከት አይነቶች ከፊሉን ቀደም ባለው ፕሮግራማችን አስረድተውን ቀሪውን ለዛሬ አሳድረን ነበር። በአድማጮች የቀረቡትን ጨምሮ ከህመሙ ጋር የተያያዙ ሌሎች ጭብጦችም እያነሳሳን ጊዜያችን እንደፈቀደልን እንመረምራለን። እስኪ ከቀሩት የዚህ ህመም አይነቶች ዋና ዋና የሚሏቸውን የተወሰኑትን መልከት እናድርግ።
እሺ አሉላ፣ ባለፈው ምን ምን አይነት የአስተሳሰብ መዛባቶች ይኖራሉ ስንል ዋና ዋናዎቹን አንድ ሶስቱን ነካክቼልህ ነበር እና በተለይ ራስን ከፍ ማድረግ ወይም ደግሞ በከፍተኛ ሁኔታ ይከታተሉኛል የሚለው ስሜት እና በተለይ ደግሞ ተፈቅር ያለሁ የሚል ነገር አንዱን ትልቅ ሰው ወይም አንዷን ታላቅ ሴት አንስቶ እቺ ሴትዮ እኔን አፍቅራኛለች ወይም እቺ ወጣት እኔን አፍቅራኛለች የሚል የአስተሳሰብ መዛባት መከሰቱን። ከዚህ ጋር ግን አብሮ ሊታይ የሚችለው ነገር ምንድን ነው? ይሄ እጅግ ከመጠን በላይ የሆነው ቅናት የምንለው ነገር። ይሄም ራሱ በጣም አስቸጋሪ ሆኖ በየጊዜው የሚያጋጥም ነው። በተለይ ባለትዳሮች ላይ ነው የሚያጋጥመው እና ባለቤቴ በእኔ ላይ ትሄዳለች ወይም ባለቤቴ ይሄዳል የሚለው ምንም እንኳን የሚፈልጉት በየሰዓቱና እንደው ከዛም ባነሰ ጊዜ ማረጋገጫ መፈተሽ ቢሆንም እንደዚያም ሆኖ እጅግ የተዛባ የሆነ ጀለስ ታይፕ የሚሉት የአስተሳሰብ መዛባት ያጋጥማል። በሙያችን ውስጥ ከሚያጋጥሙን አንዱ ሌላው በተለይ በሰውነታችን ውስጥ ለምሳሌ ከፍተኛ የሆነ ሽታ ከማህፀን መውጣት ወይም በአንጀት ውስጥ የሚሰሙ ነፍሳት እንደሚንቀሳቀሱ አይነት አድርጎ ማሰብ። ለምሳሌ በእኛ ሀገር ባህል እንኳን ስታየው አንዳንድ ሰዎች በጣም እርግጠኛ ሆነው አንጀቴ ውስጥ እባብ አለ፣ ይሄ እባብ እስከ አንገቴ ድረስ ይንቀሳቀሳል፣ እሰማዋለሁ፣ መሰማት ብቻ ነው የሚሆነው እና እንዲህ አይነት እጅግ በጣም የተለያዩ አይነቶች የአስተሳሰብ መዛባቶች ወይም ዲሉዥንስ ትንሽ በማይባል መልኩ በየጊዜው እኛ ባለሙያዎቹ ጋር ያጋጥማሉ። ግን አጋጣሚ ሆኖ በአጠቃላይ ዲሉዥን ወይም እንደዚህ አይነት አስተሳሰብ መዛባት ያለባቸው ሰዎች ወደ ሕክምናው ራሳቸው ታመናል ብለው አይመጡም። የሚመጡበት ምክንያት ወይ ተገደው ከሕግ ጋር ተጋጭተው አለበለዚያም ደግሞ አሰሪዎቻቸው ወይም የቅርብ የቤተሰብ አባላት ችግሩ በከፍተኛ ሁኔታ ሲጋነንባቸው ወደ እኛ መምጣት እንዳለባቸው ሲገነዘቡ ነው ወደ ሕክምናው የሚያመጧቸው። አለበለዚያ ግን ብዙዎቹ ይህንንም ተቋቁመውም እየሰሩም ይኖራሉ። ኑሯቸውን በተለይ ስሜቶቻቸውን በተወሰነ ደረጃ ገጥተው ለመኖር ይታገላሉ። አንዳንድ ጊዜ ግን አቅማቸው በላይ በሚሆንበት ጊዜ በራሳቸውም ሆነ በአካባቢው ላይ ችግር ሲፈጥሩ የሚታዩበት ወይም ደግሞ አደጋ ሲከሰት በዚያን ጊዜ ነው እንግዲህ ወደ ሕክምናው ወይም ወደ ሕግ አስጠባቂው ዘርፍ የሚሄዱት። በአንዳንዶች ላይ ይህንኑ የተዛባ አስተሳሰብ ስሜታቸውን የሚያጠናክር ነገር አብሮ ሊያጋጥማቸው ይችላል። ለምሳሌ ባለቤቶቻቸው ከነሱ ተነጥለው ይሄዳሉ ብለው የሚያስቡ ሰዎች እንግዲህ ባል ወይ ሚስት ሊሆን ይችላል፣ አብረው በሚሄዱበት ጊዜ ሚስታቸውን የሚያይ ሰው ሁሉ የተመኛት አድርገው ሊቆጥሩ ይችላሉ እና በከፍተኛ ሁኔታ ያኛውን ሰው በሚከታተሉበት ጊዜ የዛን ሰው እይታ ለራሳቸው በሚመች ሁኔታ ሊተረጉሙት ይችላሉ።
ዶክተር መስፍን ሳምንት ያነሳነውን አንድ ጥያቄ ላስታውስ። ለዚህ የአስተሳሰብ መዛባት ችግር የሚጋለጡ አንዳንድ ህሙማን አንዳንዴ ሌላ ከአእምሮ ህመም ምልክቶች የሚፈረጅ ሁኔታ ይህንኑ የተጋነነና ያልተጨበጠ መሰረት የለሽ ስጋታቸውን የሚያረጋግጥላቸው ለእነሱ ብቻ የሚሰማ የሌለ ድምፅ በጆሮ ሹክ የሚልበት አጋጣሚ ተያይዘው የመከሰቱን እድል ጠቁመዋል። እስኪ ስለ ችግሩ፣ ስለዚህ ለህመምተኛው ብቻ ስለሚሰማው ድምፅ ስለ ራሱ ምንነትና ቀደም ብለን በሰፊው ከተመለከትነው ዴሊዥን ጋር ስለሚኖረው ቁርኝት ባጭሩ ያስረዱን።
እሺ። አዎ፣ አንዳንዶች ላይ በርግጥ ቀደም ብዬ ባለፈውም እንዳልኩት የድምፅ መስማት ሊከሰት ይችላል። ያንን የሚያጠናክር ለምሳሌ ከታተሉኛል የሚለው ሰው እሱን ሊያጠቁ የተዘጋጁት ኃይሎች ስለ እሱ ሲንሾካሾኩ ወይም ስለ እሱ ሊነጋገሩ ሊሰማ ይችላል። ወይም ደግሞ ባል ሚስቱን ሌላ ወንድ ሲጠራት ለሌላው ሊሰማ በማይችልበት ሁኔታ እሱ ግን ሊሰማው ይችላል። እንዲህ አይነቶቹ ነገሮች በተለይ ድምፅ ከአስተሳሰብ መዛባት ወይም ከደሉሽን ጋራ በከፍተኛ ሁኔታ የሚገጣጠምበት ሁኔታ ይስተዋላል በሕክምናችን ወይም በእኛ በእይታችን።
ዶክተር መስፍን፣ ይሄ ሶስተኛ ድምጽ የሚሰሙት አንዳንድ ጊዜ በተለይ በመነሻው ላይ እንዳቀረብ ነው በመገናኛ ብዙሃን በሚሰሟቸው በቴሌቪዥን በሬዲዮ በሚሰሟቸው ስለነሱ የሚሰሙት ስለሌላ ነገር እየተነገረ ባለ ለነሱ ብቻ የሚሰማ ድምጽ ይኖራል።
አዎ፣ እንግዲህ ምንድነው በሌላ በመገናኛ ብዙሃን የሚሰሟቸው ድምጾች ለራሳቸው በሚመች መልኩ የመተርጎም ሁኔታ ይኖራል። እዛ ላይ ለምሳሌ ስለ ኢራቅ ኢራን ቢሰሙ ወይም ስለ ሌላ ሀገር ቢሰሙ እዛ ላይ የሚሰማው መከታተልና መጉዳትን ቢሆን ያንን መከታተልና መጉዳትን ወደ ራሳቸው አምጥተው በራሳቸው ተርጉመው የራሳቸውን ቤተሰብ ወይም የቤተሰባቸውን አባል ወይም ራሳቸውንም ጭምር ሊጎዳ በሚችል መልኩ አድርገው ያንን ድምፅ ሊተረጉሙት ይችላሉ። እንግዲህ ይሄ በተለይ ስኪዞፍሬኒያ ከሚባለው ስር ሰደድ የአእምሮ ህመም የሚለይበት አንዱ መንገድ ነው። በዚያኛው ብዙ ነገሮች ሊዛቡና ሊዘበራረቁ ይችላሉ። በዚህኛው ግን የሚከተለው የአስተሳሰብ መዛባት አንድን ነገር ሊሆን ይችላል። ይሄ ፊክስድ ደሉዥን የምንለው ነው። ይሄ ምን ማለት ነው? አንድ ሰው እንዲህ አይነት የስለላ ድርጅት ይከታተለኛል ካለ ሁልጊዜ ስለዛ ስለላ ድርጅት ነው የሚያስበው። ቤቱንም በሚፈትሽበት ጊዜ ያ የስለላ ድርጅት በየቦታው ቀብሯቸዋል ብሎ የሚያስበውን የስለላ መሳሪያዎችን ነው የሚያስበው። ስለዚህ ወደ ቤቱ የሚገቡ የኤሌክትሪክ ሽቦዎችም ሆኑ ማነው የስልክ ሽቦዎችም ሆኑ ሌሎች ቁሳቁሶችን ራሱን በሚጎዳ መልኩ በመተርጎም ሊያስባቸው ይችላል። ከዚያ ጋር ደግሞ የሚመጡ ድምፆችንም እንደዚሁ በሚጎዳ መልኩ ሊተረጉማቸው ይችላል። ይሄ ለየት ያደርገዋል ዴሉዥንን።
የአእምሮ ጤና አማካሪ ሐኪሙን ዶክተር መስፍን አርአያን ለጊዜያቸው እናመሰግናለን። ውይይቱ አልተቋጨም፣ በሚቀጥለው ሳምንትም ይቀጥላል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
ቆንጂት ታየነን ሰላም ደህና ደሩ እንላለን። እስከ ትግርኛ ቋንቋ ስርጭት በዚህ በተጀመረው በሰባ ደረጃው በቴዲ አፍሮ ዜማ እንለያችሁ። ደህና ደሩ።
Mata, mata. Shoulder my time.